ospitato, lo alleghiamo a questa nostra nuova missiva, qualora non fosse mai giunto alla sua personale attenzione. Oggi, onorevole signor Presidente, accadono episodi deplorabili per le coscienze di ogni società civile e per tutta la comunità internazionale, perché estremamente offensivi nei confronti di milioni di vittime e dei loro familiari, causate dalle guerre, dalle stragi nazifasciste. E questo è il caso del comune di Affile, dove il suo primo cittadino, il sindaco Ercole Viri, progetta, realizza ed inaugura un luogo di culto al generale Rodolfo Graziani, avendo ottenuto approvazione ad un finanziamento di denaro pubblico erogato dalla Regione Lazio. Il generale Graziani fu uno dei più spietati criminali di guerra dell'Italia fascista. Le atrocità di cui si è reso responsabile durante tutto il secondo conflitto mondiale, in particolare in Etiopia e in Libia, sono state largamente documentate dagli storici, dalle testimonianze degli aggrediti e da molti reduci italiani, nonché dalle evidenze e dai documenti reperiti dai ricercatori. Il Graziani, tra l'altro, mai dimostrò pentimento o dubbio alcuno rispetto a queste sue abominazioni, né davanti a Dio né davanti agli uomini. A tal riguardo, fra i numerosissimi atti di spietatezza inaudita, citerò proprio alcune delle parole usate nelle dichiarazioni del generale rispetto alla strage da lui ordinata di tutti i monaci e di chierici di Debre Libanos, la città conventuale per eccellenza della Chiesa Ortodossa d'Etiopia. Più di 1200 monaci e chierici, alcuni ancora fanciulli, furono trucidati senza pietà. Graziani, dopo l'eccidio, non ha un solo ripensamento né dubbi. L'eccidio dei monaci e dei chierici è, per il vicere Graziani, un romano esempio di pronto e inflessibile rigore. È stato sicuramente opportuno e salutare. E ancora queste le parole appunto di Graziani. Non è millanteria la mia rivendicare la completa responsabilità della tremenda lezione data al clero intero dell'Etiopia con la chiusura del convento di Debre Libanos. Ora, per quanto ci riguarda, da Rastafariani, figli spirituali del re d'Etiopia, sua maestà imperiale Alesi Lasie I, ed insieme ai figli d'Etiopia abbiamo sconfitto queste forze della trasgressione, dell'aggressione, dell'oppressione e della menzogna già a suo tempo, sia sconfiggendole militarmente che con gesti onorevoli di misericordia e di perdono, non ricambiando il male subito con il male. A tal riguardo ricordiamo al mondo e a tutte le persone di buona volontà che, nonostante tutti gli atti atroci e disumani compiuti dagli italiani, la lunga serie di aggressioni, la spietata guerra da questi condotta con l'impiego sistematico delle armi chimiche letali, le esecuzioni sommarie e tutte le nefandezze dei generali e dell'esercito dell'Italia fascista, il nostro amato sovrano, l'imperatore Haile Selassie I, il 5 maggio 41, tornato nella sua capitale liberata, Addis Abeba, prima di accomiatarsi dalla folla in delirio per la gioia e la commozione, pronunciava un lungo discorso, cogliendo l'occasione per invitare il suo popolo alla tolleranza e al perdono. Queste le sue parole. Poiché oggi è un giorno di felicità per tutti noi, dal momento che abbiamo battuto il nemico, rallegriamoci nello spirito di Cristo. Non ripagate dunque il male con il male, non vi macchiate di atti di crudeltà, così come ha fatto fino all'ultimo istante il nostro avversario. State attenti a non macchiare il buon nome dell'Etiopia. Prenderemo le armi al nemico e lo lasceremo tornare a casa per la stessa via dalla quale è venuto. Nonostante ciò e di fronte a questa becera, anacronistica e disumana iniziativa, negatrice proprio dell'Olocausto etiopico, dissacrante, scusate, e offensiva nei confronti dei nostri martiri e di tutte le persone di buona volontà, voluta, lo ricordo, dal sindaco di Affile e dai suoi sostenitori, e portata a termine nell'indifferenza dei maggiori responsabili fra le autorità governative italiane, rimaniamo sgomenti ed esprimiamo tutto il nostro sdegno. Non siamo forse in presenza con questo atto concreto di quel reato definito apologia del fascismo e quindi perseguibile per legge? È esempio di civiltà, di umanità e di progresso recare offesa a centinaia di migliaia di vittime, uomini, donne, anziani, bambini, civili ed ecclesiastici, barbaramente uccisi, massacrati, avvelenati con i gas, torturati e giustiziati senza colpe, e ai loro cari, ed elogiare invece uno dei maggiori artefici e responsabili di tali atrocità contro altri esseri umani? È lecito plagiare e coinvolgere una comunità di persone oneste, inclini al perdono e di spirito cristiano e caritatevole, come gli abitanti dei nostri piccoli comuni, fra i quali Affile, con azioni e pronunciamenti che onorano gli assassini e gettano fango invece su un'intera cittadinanza? Che tipo di generazioni di giovani, gli italiani del futuro, questo tipo di educazione produce e quali danni contaminanti può costituire il suo esempio sul territorio nazionale? Siamo certi che oltre ai membri delle nostre organizzazioni, ogni essere umano di buona volontà ha chiara nella mente le risposte a questi drammatici interrogativi. Ricordo in conclusione che il martirio al quale tutto il popolo etiope fu sottoposto da parte di Graziani, Badoglio, del loro capo il Duce, degli ufficiali e dei soldati giunti in Etiopia con l'intento di conquistare e sottomettere con qualsiasi mezzo, compreso lo sterminio delle sue genti, quella terra santa, ricordo appunto che ci è costato più di 1 milione di vittime e, oltre alla devastazione del nostro paese, l'Etiopia. Illustrissimo signor Presidente Giorgio Napolitano, la invitiamo ad intervenire in questa questione che vede coinvolto e per certi versi offuscato l'onore della nostra patria italiana e reca un danno nell'immagine e nella sostanza a questo nostro paese per la mancata vigilanza delle nostre istituzioni democratiche sull'intera assurda vicenda. Certi della sua approfondita conoscenza dei fatti storici e della gravità anche morale di questi, pur sporadici ma incivili episodi, facciamo affidamento anche a lei, rispettabile Presidente della Repubblica, affinché il suo autorevole intervento chiarisca e ribadisca i sani principi ai quali la nostra democrazia si ispira, esprimendo il suo saggio giudizio in merito a tutta questa vicenda. Confidando nella sua sensibilità riconosciuta verso tematiche che, anche a causa dell'esperienza della sua età veneranda, siamo certi le stanno molto a cuore, attendiamo con speranza il suo parere, salutandola con riverenza e stima sincera. Citando, certi della sua condivisione, le parole che il nostro sovrano a quel tempo, in quei lunghi momenti di dolore e di sacrificio, pronunciò davanti alla Società delle Nazioni, terminando un lungo appello per il sostegno dei paesi civili in difesa del suo popolo, aggredito e martoriato, come era stato promesso e stabilito nei principi istituiti da quell'assemblea. Così si espresse il nostro sovrano. Dio e la storia si ricorderanno del vostro giudizio. Le alleghiamo poi la missiva speditole nel 2007, che è stata pubblicata da alcuni quotidiani, fra cui il Manifesto, per presa visione, a firma della Presidente, della signora Muluwor Kayele, presidente dell'Associazione della Comunità Etiopica, a cura del signor Carmelo Crescenti, presidente della Federazione Assemblea Rastafari in Italia e dell'Associazione Exodus Ethiopian Cultural Service. Ecco, e volevo aggiungere a questo, a tutti voi, perché è giusto che insomma chiunque ci ascolti abbia la possibilità eventualmente di ricevere i nostri documenti e di sostenerci negli appelli che continueremo a fare alle istituzioni e a tutti, che la segreteria e l'indirizzo di segreteria proprio per la questione a file è questa. Prendete carta e penna e segnatevi questo indirizzo email. Dunque, l'indirizzo è questo: Fari, come i fari della macchina, Fari, questione a file, Fari, questione a file, tutto attaccato, chiocciola yahoo.it. Quindi, per chiunque voglia suggerirci qualcosa, sostenerci, firmare le nostre petizioni, i nostri appelli e ricevere quindi i nostri documenti, ci scriva Fari, questione a file, chiocciola yahoo.it e riceverà soddisfazione. Buon ascolto ancora ad Alessandro Roma e dai microfoni di Radio Onda Rossa e buona domenica.
Anybody ever heard of a song called Addis Ababa Benton? This is a small song. Can we remix it our way? We're gonna play the old so you can sing along and then remix it our way. Is that all right? If you want to Addis Ababa Benton, Addis Ababa Benton, Addis Ababa Benton, Addis Ababa Benton. Cercare coglioni dalle cicorbe.
Dunque, oggi vi vogliamo proprio travolgere, vi vogliamo travolgere con i ritmi dei nostri giovani. Vi ricordo, anche per sapere informazioni sulla nostra musica, 06 49 17 50. Questo è il numero di telefono, noi siamo qui in redazione, chiamateci, ok?
The music. existence have ever inspired the movement, improving the living condition of women and children in Abyssinia. We all grew from Africa, Hutu to Abisha. How could you laugh at us calling us savages? Y'all don't know half of this. Wake up your abacus, Addison, Abyssinia. We cultivate coffee, we torture the culture from Adam to Arrow. We fought off the vultures who always insult us, but now we ain't hopeless. Focus, Abyssinia.
ስታዳምጡ የቆያችሁት ትብቴ የተቀበረባት ብሎ ሚኪ ወይ ማይክ ሲዘፈን የነበረውን ዘፈን ነው። እንግዲህ በዚህ በታሪኩ እንደምንረዳው ኢትዮጵያ የተወለደና ከዛ በኋላ በአሜሪካ እንግዲህ አጠቃላይ ሁኔታውን እዛ ያሳለፈ ሙዚቀኛ ነው። ይህንን ስንሰማ የተለያዩ ሙዚቃ የሚሰጡ ወይም የሚዘፍኑ ኢትዮጵያኖችም ከኢትዮጵያ የተወለዱትም ወይም ጸሐፊዎችም በጽሑፋቸው ዘፋኞችም በዘፈናቸው ስለ ሀገራቸው ስለ ኢትዮጵያ ሁሉም በሚመስለውና በሚችለው መልኩ ያለውን ፍቅር ለወገኑ ለህዝቡ እየገለጸ ይገኛል። ሁሉም በችሎታው ባቅሙ። ሁሉም ዶክተር መሆን አይችልም፣ ሁሉም ጸሐፊ መሆን አይችልም፣ ሁሉም ዘፋኝ መሆን አይችልም። ስለዚህ እንደ አቅሙና እንደ ችሎታ ሁሉም ለሀገሩ ሁሉም ለወገኑ መስራት ይገባዋል። ይሄንን ለማለት የፈለግነው አሁን በጣሊያንኛ በአፊሌ ከዚህ 80 ኪሎ ሜትር ላይ በሚከናወነው የግራሲያኒ ለግራሲያኒ መታሰቢያነት ወይም ደግሞ የተሰራውን ቦታ አስመልክቶ እንግዲህ ትልቅ ሰው ነው በሚል በአክብሮት የተዘጋጀለት ቦታ ድረስም ሄዶ ማየትም ይቻላል። በተቻለ መጠን የተለያዩ ሰዎች በቦታው ተገኝተው የተለያየ ጽሑፍ ይሄን ነው ወይ አርበኛ ምትሉት ይሄን ነው ወይ ጀግናዬ ምትሉት አይነት ሁሉ ጽሑፍ ተጽፎበታል። በሮቹ በሙሉ ከበፊቱ በደመቀ መልኩ በጽሑፍ በቀለም ተጽፎበታል። ደረጃዎቹ ላይ ሁሉ ጽሑፎች አሉ። ይሄ ነው ወይ ጀግና፣ ይሄን ነው ወይ ጀግና የምትሉት የመሳሰለውን በጣሊያንኛ። እንግዲህ እኛስ ኢትዮጵያኖች እኛ በተለያየ መልኩ እዛ በስብሰባ ተገኝተናል፣ ሰላማዊ ሰልፍ አድርገናል። ትላንትና በአጋጣሚ የፈረንሳይና የጀርመን ጋዜጣ ወይም ቴሌቪዥን አስተላላፊዎች በቦታው ተገኝተው ከኛም መካከል ከአፍሪካ ተወካዮችም እንደገናም ደግሞ የዛ ከንቲባ የነበሩትን አሁን በዚህ በ የጸረ ፋሽስት ኮሚቴ ሆነው ከሚያገለግሉት ከወጣቶቹና ከሳቸው ጋር ጭምር እንግዲህ ኢንተርቪው አድርገዋል። ይሄንን ኢንተርቪው ለሁለት ደቂቃ ከ30 ሰከንድ በሚሆን በአርቴ በሚለው በብዛት በስካይ ላይ ነው ይተላለፋል ያሉት። ይሄንን እንግዲህ የውጮቹ እየሰሩበት ይገኛሉ። አርብለታ እንዲሁ ራይትሬ በቦታው ተገኝቶ የተለያዩ ዘገባዎችን እና ኢንተርቪዎችን እንዳከናወነ ነው ያለው። እዛው በቦታው ላይ አካባቢ ሆነን ደግሞ ምን አስቸገራችሁ ይሄ እኮ አንዴ ተሰርቷል ብትተውትስ የሚሉ ነዋሪዎችም ነበሩ። በዝምታም ያለፉት አሉ። ከዚህ በፊትም እዚሁ እነዚሁ ጋዜጠኞች ባጋጣሚ ሆነው ፒያሳው ላይ ስትሄዱ ከፒያሳው ፍለፊት ይሄንኑ የፋሽስት መልክ ወይም የግራሲያንን ጭፍጨፋና ድርጊት የሚደግፉና የሚቀበሉ ፋሽስቶች ባር አለ። እዛ ባር ውስጥ እዚ ሰው የሰለም አለ እና እዛ ጋዜጠኞቹን ትንሽ በተለያየ መልኩ የሱ ስራ ጥሩና እነሱም የሚደግፉት እንደሆነ ለማሳየት እንደሞከሩና ባሩንም ጥለው እንደወጡ ነው እንግዲህ ቀኝጃቸውን ወደፊት በማድረግ ያንን ፋሽስታዊ ሆነ አርማቸውን ሁሉ ወጣቶች እንዳሳዩ ነው። እንግዲህ እኛ እንደገመት ነውና እንዳየነው ከሆነ በአፊሌ ከተማ ውስጥ ህዝቡ በሁለት ወገን ተከፍሏል ብለን እናስባለን፣ ወጣቱም የመሳሰሉትም። ስለዚህ እንዴት ሆኖ ይካሄዳል? ምንስ መልክ አለው ነው የኛ ጥያቄ። ወይም ባለም አቀፍ ደረጃ የቀረበው ጥያቄ እዛም አካባቢ የጸረ ፋሽስት ኮሚቴ እና ሌሎችን ያርበኞች የተለያዩ ኮሚቴዎችን አጣምሮ የአፍሪካ ኮሚቴዎችም አሉበት ባባ የመሳሰሉትን አጠናክሮ እየተከናወነ ያለው ድርጊት ያ ህንጻ ወይም ያቺ አነስተኛ ህንጻ በግራሲያኒስም የተመሰረተችው ወይም የተቋቋመችው ፈርሳ ሌላ ለአርበኞች በሁለተኛው የዓለም ጦርነት ላይ ህይወታቸውን መስዋዕትነት ለሀገራቸው ለወገኖቻቸው ኢትዮጵያውያኖች፣ ሊቢያኖች፣ ሶማሊያዎች፣ የተለያዩ ጣሊያኖች ያደረጉትን የሚጠቅስ ነው። እንግዲህ እኛ በእኛ በኩል ይሄን ለማቅረብ ሞክረናል። በሚቀጥለው ኖቬምበር 10 በዛችው በአፊሌ ከተማ ላይ የሻማ ማብራት ፕሮግራም ይከናወናል። ፕሮግራሙ ቀዳሚ ነው የሚከናወነው፣ ከጧት ጀምሮ ነው እንግዲህ የሚከናወነው። ሌላ እንግዲህ በዚህ በፕሮግራሙ ላይ ሰፋ ያሉ መግለጫዎችን በተከታታይ እናስታውቃለን። ሌላ ሲነገርና ሲጠቀስ የነበረውን ሰምታችኋል። ስለዚህ ሁላችንም በኢንተርኔት በመጠቀም መፈረም ይገባናል። እስካሁን ድረስ ከፊርማው አካባቢ እንደተጠቀሰው ከሆነ እኛ ማስታወቂያ ከሰራንበት ጊዜ ጀምሮ change.org ላይ ወይም ደግሞ Global Alliance for Ethiopia በሚለው ውስጥ ገብታችሁ በአማርኛ በእንግሊዘኛ ይመስለኛል ሌላ ቋንቋ እንዳለ አሁን አይመጣልኝም ከይቅርታ ጋራ ግን እንግሊዘኛና አማርኛ እንዳለ አቃለሁኝ እሱም በመክፈት መፈረም ይገባናል። ጣሊያኖች ብቻ ናቸው የተገኘ ፊርማቸው። ከኛ ከኢትዮጵያኖች እችን እንኳን ኢንተርኔት ውስጥ ገባ ብለን ማድረግ የምንችላትን ነገር እንኳን በፍጹም ማድረግ አልቻልንም። ስለዚህ እባካችሁን ሁላችንም Global Alliance for Ethiopia org ላይ ገብታችሁ .org ላይ ገብታችሁ ይሄንን change.org የሚለውን በመክፈት አማርኛና እንግሊዘኛ አለ ይሄንን እንድትፈርሙ እንላለን። ሌላው ደግሞ አሁን እዚሁ በተደረገው ስብሰባ ላይ የሰማነው አለ publico.it ገብታችሁ p በጣሊያንኛ ሳይሆን በእንግሊዘኛ publico.it ላይ ገብታችሁ ይሄንኑም ፊርማ መፈረም ይገባል። ባለፈው ጊዜም ስንጠቅሰው የነበረው ፋክስ አለና እባካችሁ ወገኖች፣ ሌላው እንኳን የሚሄድና በዛ ቦታ ተገኝቶ የመቃወም ባይኖርም አስቡት እንግዲህ ማይክ እትብቴ የተቀበረባት አዲስ አበባ እያለ ሲዘፍን ሰምታችኋል። ሌሎቹም እንደዚሁ እኛ ለዚህ የበቃ ነው እነዛ ወገኖቻችን መስዋዕትነት ከፍለውበት ነው። ምንም እንኳን 5 ዓመት ብቻ ነው እንግዲህ አስቡት፣ በዛ ዘመን ኢትዮጵያ መሳሪያ ሳይኖራት በ5 ዓመት ብቻ ታግላ ጣሊያንን ማባረር መቻሏ ትንሽና ቀላልም አይደለም። ለአፍሪካኖችም አርያ የሆነችና ለብዙ ጥቁሮች አርያ የሆነች ኢትዮጵያዊ ነች። ኢትዮጵያ ያንን ነገር ልታገኝ የቻለችው ብዙ መስዋዕትነት በከፈሉ ጀግኖች ልጆቻቸው ነው። ስለዚህ እኛ እዚህ ቁጭ ብለን መደፈር የለብንም። ይሄ የራሱን የቻለ ድፍረት ነው። ምንም አይደል፣ ተውት፣ አንዴ እኮ ታሪክ እኮ ምን አልፏል ምናምን። ይሄንን ልንቀበለው አይገባም። ግን በአንድነት ቆመን ቆመው እንችላለን። ለጊዜው ያወራሉ፣ ከዛ በኋላ ይሄ ነገር ይቆማልም እንዲሉንም አያስፈልግም። በጣም ያዘንኩበት ደግሞ ሌላው ነገር አሁን እንደገና ይሄ አነጋጋሪ በነበረበት 127 እስከ 130 ሺህ ኢሮ ከሬጂዮ ላሲዮ ወጣ ተብሎ ከተነገረ በኋላ አሁን በሚደረገው ጽሑፍ ላዩ ላይ ስለሚጻፍበት ምናምን ስለሚደረግበት ሌላም እርምጃ ከመወሰዱ በፊት በሚል ፖልቬሪኒ 20 ሺህ ኤሮ ፈቅዳ ካሜራ እንዲሰራበት አድርጋለች። ስለዚህ ለዚህም ነው ከፓዶባ በራሳቸው አነሳሽነት ይሄ አግባብ አይደለም ብለው ክስ የመሰረቱትና በዚህ ሰሞን ውስጥ አነጋጋሪና ጋዜጠኞች በሙሉ የሚጽፉበት የተለያዩ ብሎጎችን አይታችሁ ከሆነ ኮሬሪ ዴላ ሴራ በደንብ ነው የጻፈው በዚህ ጉዳይ ላይ ኦንላይን በሚለውም እንደገና በጋዜጣውም ላይ በዚሁ በተደረገው እግፍ እኛ በጻፍነው ወይም ደግሞ የተመሰረተው ኮሚቴ እና የተለያዩ ድርጅቶች አብረው በሚሰሩት ላይ የተለያዩ ደብዳቤዎችን ለፕሬዝደንቱም ለሚኒስትሩም ተልኳል ግን ማናቸው ምንም እንዳልሰሙና እንዳላዩበት ነው ያደረጉት ሴኔቱ ወይም ደግሞ ፓርላሜንቱም በዚህ ጉዳይ ላይ ቀርቦለታል ግን በጥያቄ መልክ ነው ያለው እስካሁን ድረስ ምንም አይነት ውሳኔ የለም እንግዲህ በጣሊያን እንዳለው ህግ ከሆነ 30 ቀን መጠበቅ አለበት ከዛ በኋላ ሊነጋገሩበት ይችላሉ ነው ግን የኛ አንድነት የኛ ኃይል ካለ ይሄን ጉዳይ ሊያነሱትና ሊነጋገሩበት ይችላሉ ብለን ተስፋ እናደርጋለን እንግዲህ ከኖቬምበር 10 አፊሌ ከሚደረገው የሻማ ማብራት ፊልምና ሙዚቃ ዝግጅት ነው እንግዲህ ይደረጋል ተብሎ እየታሰበ ያለው በርግጠኝነት ግን የሻማ መብራቱ ፕሮግራም እንደሚከናወን ነው ሌሎቹ የማቴሪያል የጊዜ የመሳሰለውን ሁኔታ ሊጠይቁ ይችላሉ ግን እንደሚኖሩ ነው እንግዲህ ተስፋ እናደርጋው በዚህ ጉዳይ ላይ አብዛኞቻችን በኖቬምበር 10 በቀዳሜ ቀን ነው የሚውለው በሚደረገው ላይ እባካችሁን መገኘት የግድ ይላልና የምትመዘገቡ ከሆነ እኛ ትራንስፖርቱን ቀለል ባለ ዋጋ አግኝተን በርከት ብለን ሄደን ወገናዊና አለመደፈራችንን አግባብ እንዳልሆነ ግራሲያኒ በሶስት ቀን እንኳን በኢትዮጵያ ጭፍጭ በኢትዮጵያ ውስጥ በአዲስ አበባ ከተማ ወደ 30 ሺህ ህዝብ ነው የጨረሰው በደብረ ሊባኖስ 1200 ገደማ ነው እንግዲህ ገሎ ወደ ወንዝ ወደ ገደሉ የወረወራቸው ስለዚህ የተለያዩትን በቦምብ የተወረወሩ የሞቱትን የመሳሰለውን ጠቅላላ ድምሩን እንኳን ብንተው የሰማዕታትን ቀን ስናስብ የካቲት 12ን ሁሉ ጊዜ የሚነገረንና የምንሰማ ሁኔታ አለና ይሄንን ነው እንግዲህ ያንን ጭፍጨፋ የፈጸመ ሰውዬ እንደገና ጀግና ተብሎ ሊቆጠርለት አይገባም እርግጥ በጊዜው በዛ ዘመን 19 አመት ተፈርዶበታል ከ19 አመቱ 4 ወሩን ብቻ ነው የጨረሰው ለምን እንደዛ ሆነ? ምን ነበር ምክንያቱ? እነማንስ ነበሩ ፈራጆች? ምንስ አይነት ሁኔታ ነበር? ኢትዮጵያስ አቅሟ ምን ነበር? ከዛስ በኋላ የመጡት መንግስታት ምንድን ነበር ሲያረጉ የነበረው? ለምንስ አላደረጉም? ይሄን ጥያቄ ለእናንተ ተወዋለሁ። ስለዚህ የኛ ግን ያሁኑ እንግዲህ ባለፈው ጊዜ አቶ ኪዳኔ አለማየሁም ኢንተርቪው አድርገን ነበር። እሳቸውም እንደተናገሩት ያለፈውን ተወውና አሁን ባለው ላይ ርብርቦሽ እናድርግ ነው። የኢትዮጵያ ኮሚኒቲ በተቻለው መጠን በቦታው ተገኝቶ የሚቻለውን ሁሉ በእጁ ያሉትን ከ ኤክሶዶስ ጋር በመሆን ያሉንን ዶክመንቶች በሙሉ ለማቅረብ ሞክረናል። በዚህ አጋጣሚ ካርሜሎን ከልባችን ነው እናመሰግነው ከኢትዮጵያ ኮሚኒቲ ልቅ የነሱ ኮሚኒቲ የበለጠ ኢትዮጵያዊ የሆነ ዶክመንቶች አሏቸው እንደምትሰሙትና እንደሚናገረው ሁሉ ወይም እንዳየነው በካቲት 12 በየአመቱ እዚህ ሮማ ከተማ በሚያደርገው የሰማዕታትን ቀን አስመልክቶ የምታዩት ነገር ነው። ስለዚህ ትልቁን እርዳታ ያደረጉልን ያሉት እነሱ ናቸው ከኛ በበለጠ። እኛ እንግዲህ ከዚህ ከክሱ ውጪ እንግዲህ ከፓዶባ የከከሰሱት ጠበቃ ውጪ እኛ የራሳችንን ጠበቃ አነጋግረን እንግዲህ ይሄንንም በሚቀጥሉት ጊዜያቶች ውስጥ ምን አይነት ሁኔታዎች እንደሚኖሩ እንገልጻለን። እኛም በራሳችን በኢትዮጵያ ኮሚኒቲ ይሄንኑ ድርጊት ለመክሰስ ጥረት ላይ ነን። አስፈላጊ የሆኑትን ዶክመንቶች በሙሉ አሰባስበን ከጨረስን በኋላ ይሄንን ሁኔታ እኛም እንጀምራለን። እንግዲህ ባለም አቀፍ ደረጃ እየተከናወነ ያለውንና በጣሊያን ከተማ እያረገን ያለውን በሙሉ ሁላችሁም በምትችሉት አቅም በጣም ቀላልና ትንሽ የሆነችውን እንኳን ፊርማ ለመፈረም እንነሳ። ምክንያቱም የአገር ጉዳይ ነው፣ የወገን ጉዳይ ነው። መደፈርም አያስፈልገንም። እኛ አለን፣ ለልጆቻችንም ደግሞ አርአያ አሳይተን ማለፍ አለብን። ታሪካችን መረገጥም የለበትም። ስለዚህ ይህ ታሪክ ወይም ደግሞ ሲንደኮ ለቀረበላቸው እንኳን አንዳንድ ጥያቄ እዚ ላይ ችግር ገጥሞት ቢያለኝ እንጂ በታዳምጡት ኖሮ በጣም በሚያሳዝንና በሚያናድድ መልኩ ነበር ኦክቶበር 2 ላይ ከ ራዲዮ ካፒታል ጋራ ኢንተርቪው ተደርጎላቸው ነበርና በዛ በኢንተርቪው ላይ ታሪክን እንዴት ይረሱታል ለሚለው እንዴት ሮዶልፍ ግራሲያኒ ክሪሚናል ሊሆን አይችልም ተብለው ለተጠየቁት የሲንደኮ አፊሌ የመለሱት መልስ በጣም አሳዛኝ ነው። ምክንያቱም ታሪክ እኮ በኢትዮጵያ ውስጥ በጣም ብዙ ህዝብ እንደጨረሰ ነው የሚናገሩት ይባል ስለዛ አያምኑም ወይ በተከታታይ ነበር ሰውየው ጥያቄውን የሚያቀርበው ይሄው ጋዜጠኛ ወይም ይሄ ሬዲዮ ክፍሉ እሳቸው ግን ያ ነገር ፎርስ ምናልባት ይኖር ይሆናል አዎ እንደዚህ አይነት ነበር መልሳቸው በትክክል ያ ታሪክ አለ ሮዶልፍ ግራሲያኒ ክሪሚናል ነው ወንጀል ፈጽሟል የሚለውን አያምኑም እሳቸው የሚያምኑት ይህ ሰው 19 አመት ተፈርዶበት ነበር ከናዚስቶች ጋራ በመሆን በፈጸመው ወንጀል በተቀረ ግን ክሪሚናል የሆነ ነገር ስላልተፈረደበት ለሳቸው ጀግናቸው ነው እርግጥ እሳቸው የሳቸውን ጀግና በቤታቸው ማስቀመጥ ነበረባቸው እንግዲህ ይሄንን ሁኔታ ሁላችንም ኢትዮጵያኖች በመሰባሰብ ለናሳየው ይገባል ስለዚህ በኖቬምበር 10 በሚደረገው የሻማ ማብራት ላይ በተቻለ መጠን በርከት ብለን ብዙም ቁጥር አይደለም የተለያዩ አፍሪካኖች በተለይም የናይጄሪያው የባውባው አመራር ክፍል የሆነው እስከዛሬ ድረስ ካጠገባችን አልተለየንም ስለዚህ ሌሎቻችንም የሶማሌም ኮሚቴ አመራር እንደዚሁ ጻፊ የሆነች ጭምር እየተገኙ ነው እንግዲህ ሊቢያኖችንም ለማግኘት ጥረት እየተደረገ ነው ስለዚህ ሁላችንም በሚንችለው አቅምና ሁኔታ በኖቬምበር 10 ላይ በሚደረገው የሻማ ማብሪያ ላይ በርከት ብለን ሄደን እኛም ወገኖቻችን የከፈሉትን መስዋዕትነት አንረሳው ግራሲያኒ ለኛ ክሪሚናል ነው ወደፊትም ክሪሚናል በሆነ መንገዱ እንዲፈረድበት የምንችለውን ሁሉ እንጥራለን ብለን ማሳየት መቻል አለብን ስለዚህ እባካችሁ ወገኖች ለኖቬምበር 10 በተቻለ መጠን ቀዳሚ ነው ዝግጅ ወይም ፍቃድም ስራም ላይ ያላችሁ ሰዎች ፍቃድ ተቀብላችሁ በተለያየ መልኩ ይሄንን ነገር ለወገኖቻችን መስዋዕትነትን ለከፈሉ ወገኖቻችን በፍጹም አግባብ አይደለም ይህ ሰው ሲጨፈጭፍ የከረመ ነውና ትክክል አይደለም ብለን እንድናሳይ ነው እንግዲህ ይህ አፊሌ ከሚደረገው ውጪ የተለያዩ እቅዶችን ለማድረግ በቅድ ላይ ይገኛል የተለያዩ ሁኔታዎችን ለህዝቡ ለማስረዳት በተጨማሪም ከዚህ ካፊሌ የሻማ ማብራት በኋላ በሮማ ከተማ ሰፋ ያለ ሰልፍ ለማድረግ እንግዲህ እቅዱ አለ ስለዚህ ይሄ ነው እንግዲህ በዚህ በአፊሌ ከተማ ባለው የግራሲያኒ መታሰቢያ በኩል እየተደረገ ያለው ሁኔታ ስለዚህ ሁላችንም ዘፋኙም በዘፈኑ ስላገሩ ሲጮ እኛም ባቅማችንና ያውም የበለጠ ሊመለከተልና ልናረግ የምንችለው ደግሞ እዚህ ጣሊያን ያለ ነው ነው በፍጹም መደፈር የለብንም ማለት አለብን ምንም እንኳን እንደነ በዛ ጊዜ እንደፈጸሙት ጀግኖች ባንሆንም አሁን ባለን አቅምና ዲሞክራሲያዊ በሆነ መልኩ ግን አግባብ አይደለም ብለን መጮህ ይገባናል እላለሁኝ አስተያየት ለመስጠት ለምትፈልጉ 0649 1750
አይደርስም ከዛሬ ደጃፍ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ካድማስ የራቀን ምን ነው ይሄ መንገድ ያባክነኛል በየት በኩል ብሄድ ወደ ረፍታ ፍሬ ቶሎ ያደርሰኛል ስተዳመናነ ስኩት በፍ የስኩታርማ አልተላም ወድጄ የነፍሴ ላይ ባሉስ እንዳይጨልማ አሳብረሃም ዮሪስባት የነስማዬ የይሳካባት ክንዳክሱም ራስ ከርሰሃት ራሴ በፍቅር ጧፍ ለኩሳት ነፍሴ ጠላትዛል ቀና ሁልቤ የእድሜን ከናን እንዳይቀርቤ እሰው ለመውረድ አንዱ ይደከመኝ ያኔ ገና ውስጤን አመመኝ
አድማጮቻችን አስተያየት ካላችሁ 0649175 ላይ እንገኛለን። እስቲ ወደ አገራችን መለስ እንበል። ምን አይነት ሁኔታስ ይገኛል የሚለውን ለማየት እንሞክር። ከፖለቲካ ፍጥጫው በስተጀርባ የሚለውን ከኢየሩሳሌም አራያ የተጻፈውን ይዘንላችሁ እንቀርባለን ከትንሽ ደቂቃ በኋላ። እስቲ ስቲፈን ማርሊ ከዘፈነው ትንሽ ዘፈን እንጀምርና ወደ አገራችን املس انلالن
Scholars and scientists now concede that Africa is the birthplace of mankind. Africans were the first builders of civilization. They discovered mathematics, invented writing, developed sciences, engineering, medicine, religion, fine arts, and built the great pyramids, an architectural achievement which still baffles modern science.
The 225th emperor direct descent from Solomon and the queen of Sheba. He is the king of kings, the lion of Judah. The name Selassie means power of the Trinity.
Educate yourselves of Africa. To liberate yourself, Africa. Keep your heads up high. No more will we cry.
እሺ እንግዲህ ወደ ሀገራችን መለስ እንበልና no more cry የሚለውን የስቲፈን ሙዚቃ ወደ በኋላ እንመለስበታለን። ከፖለቲካ ፍጥጫው በስተጀርባ ከኢየሩሳሌም አሪያ ኦክቶበር 6 ነው የተጻፈው። ያገኘሁት ማለዳ ኢትዮጵያ የሚለው ማለዳ ታይምስ ከሚለው ጽሑፍ ነው ወይም ድረገጽ ነው። በገዡ ሰፈር ጎራ ለይቶ ከተ ለኮሰው የቡድን ፖለቲካ ፍጥጫና ሴራ ጀርባ አገርና ህዝብን የሚጎዳ አደገኛ ተግባር በግልጽና በስውር እየተካሄደ እንዳለ ከተለያዩ የፓርቲው ምንጮች የተገኙ መረጃዎች ያመለክታሉ። በተለይ በብኢደንና በህዋት ቱባ አመራሮች መካከል ስር ሰዶ የቆየውና ያቶ መለስ ህልፈት ተከትሎ ያገረሸው የውስጥ ሽኩቻ ሁለት ቡድኖች የኃይል አሰላለፋቸውን ለማጠናከር ይረዱናል የሚሏቸውን የሌሎች ፓርቲ ሹማምንትና የመከላከያ የጦር አዛዦች ከጎን የማሰለፉን ተግባር ቀጠለውበታል። ለግንዛቤ እንዲረዳ የኃይል አሰላለፉን በጥቂቱ በመዳሰስ ወደ ዋናው ነጥብ እናምራ። ከበረከትና አዜብ ጎን በመሰለፍ ቀዳሚ የሆኑት አቶ ተፈራ ዋልዋና አዲሱ ለገሰ ናቸው። አቶ አዲሱ በይፋ ከሚታወቀው የአየር መንገድ የቦርድ ኃላፊነታቸው ባሻገር ኮተቤ መስመር በሚገኘውና የአብዮታዊ ዲሞክራሲ ማኔጅመንት ትምህርት ቤት ተብሎ በተከፈተው ተቋም ዋና ኃላፊና ለባለስልጣናት እንዲሁም ካድሬዎች መምህር ጭምር ናቸው። ከመለስ መታመም ወዲህ የህወሓት ካድሬ ሳልሆኑ በአቶ አዲሱ እየተሰጠ ያለው የፖለቲካዊ ትምህርት ሳይሆን የበረከትን አቋም የሚያቀነቅንና ህዋትን የሚያጥላላ ቅስቀሳ ሆኗል። በሌላ በኩል አዜብ ከጎኗ ማሰለፍ የቻለችው ጄነራል ሳር መኮንንና እንዲሁም በርሳቸው የሚመራው ጦር ነው። በተጨማሪ ቴድሮስ ሃጎስ ይገኛሉ። ያዜብ አስገራሚ አቋም በሶፊያን አህመድ ላይ ተንጸባርቋል። ለኤርትራ ካሳ በሚል 2.1 ቢሊዮን ብር ለሻቢያ በሚስጥር እንዲሰጥ በፊርማቸው ጭምር ከወሰኑት መካከል አቶ መለስ ዜናዊ፣ ሙልጌታ ዓለም ሰገድ፣ ማቹ አቃቢ ህግ መስፍንና ሶፊያን አህመድ ይገኙበታል። አዜብ ከዚህ በመነሳት መለስን የሚክዱ ታማኝ ካለቻቸው አንዱ ሶፊያ ናቸው። በተቃራኒው ከነስብሃት በኩል ያለው የኃይል አሰላለፍ ለየት የሚያደርገው በነበረከት ቂም የቋጠሩ ተገፊና አድፋጭ አመራሮችን እያቀፈ መቀጠሉ ነው። ስዩም መስፍን፣ ኃይለ ኪሮስ ገሰሰ፣ አባዲ ዘሙ፣ ቢተው በላይ በከፊል ይጠቀሳሉ። ስዩም ከስልጣን ተነስተው የቻይና አምባሳደር መሆናቸው ከተገለጸ በኋላ በውጭ ጉዳይ ቢሮ የተመደቡ 7 አባላት በሂልተን ሆቴል የመሳ ግብዣ አድርገውላቸው የነበረ ሲሆን በወቅቱም ከስልጣን እንደምንነሳ ምንም የማያውቅ አልነበረም። አስቀድሜ ባውቅ ኖሮ ለእናንተም ብዙ ነገር አደርግ ነበር፣ አዝናለሁ። የበረከት መለስና ዜብ ስራ ነው ብለው ስዩም በቁጭት እንደነገሯቸው በስፍራው ከነበሩ ማወቅ ተችሏል። በሌላም በኩል ኃይለ ኪሮስ ለበረከት ከፍተኛ ቂም አላቸው። ከቻይና ቀጥሎ የሱዳን አምባሳደር ተደርገው ነበር። በኋላም በቃኝ ብለው ከፓርቲው ለመውጣት የግል ንግድ ውስጥ ከተሰማርተው ቆይተዋል። አሁን ደግሞ ለበቀል ሲሉ የስብሃትን ቡድን ተቀላቅለዋል። እንዲሁም በመለስ በረከት የማይወደዱትና ኃይለ ኪሮስን ተክተው በሱዳን አምባሳደር እንደሆኑ የተመደቡት አባዲ ዘሞ ሌላው የፊልሚያው ተሳታፊ ናቸው። ድፍረት የተሞላበት የተቃውሞ ሐሳብ በመሰንዘርና መለስን ጭምር በመጋፈጥ የሚታወቁት ብቸኛው አባዲ ከዚህ በተጨማሪ በህወሓት ካሉ ባለስልጣናት ሙስና ውስጥ ካልገቡ ሁለቱ ሰዎች አንዱ ናቸው በማለት ምንጮች ይመሰክራሉ። ሁለተኛው ደግሞ አባይ ዋልዱ ናቸው ሲሉ ያከላሉ። ከህወሓት የተባረሩት አምባሳደር አዋሎም ወልዱ ወንድሙ ምናቸው አቶ አባይ ወልዱ ቢሆኑም አባይ በጣም ደረቅና አምባገነናዊ ሰብእናም እንዳላቸው ምንጮች አልሽሽጉ። በዚሁ ወደ ዋናዎቹ ሁለት ርዕሶች ጉዳዮች እናብራ። የበረከትና ስብሐት ጎራዎች አንዱ የሆነው የልዩነት ፍጥጫ ያቶ ኃይለ ማርያም ደሳለኝና ያቶ ደመቀ መኮንን ሹመት ይገኝበታል። ጠቅላይ ሚኒስትር ኃይለ ማርያም በተመለከተ የተገኙ ተጨባጭ መረጃዎች ለጊዜው እናቆያቸው። ትችት እና ወቀሳውን እንዲሁ። ነገር ግን አቶ መለስ ማንኛውንም የፓርቲ አመራር ሲመለምሉና ሲያስመለምሉ የጀርባ ታሪኩን የሚያራምደውን አቋም መነሾ በማድረግ እንደሆነ የሚጠቁሙት ምንጮችም አያይዘዋል። ተምሯል፣ ለሀገርና ለሕዝብ ይሰራል ወዘተ የሚለው በጭራሽ መስፈርት ሆኖ አይገባም ይላሉ የመልመላው ጥናት ቀንደኛ ተሳታፊ በረከት ሲሆን በመቀጠል የህዋት አማራሮች ይካፈላሉ። ህዋት ከበረሃ አንስቶ የተማረ አይወድም፣ ጠላቱ ነው ሲሉ የፓርቲ ምንጮችም ያሰምሩበታል። አቶ ኃይለ ማርያም ገና በጠዋት ለፓርቲው የተመለመሉት የነመለስ በረከት መስፈርት እንደተጠበቀ ሆኖ የመለመላቸው ተስፋ ማርቆስ ተስፋ ማርያም የተባለና አሁን ድረስ ከጀርባ ሆኖ የደቡብ ክልል ባለስልጣናት እንዲሁም መስተዳደርን እያሽከረከረ ያለ ካድሬ ነው። ተስፋ ማርቆስ በደርግ ዘመን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሩቅ የነበረና በአስተማሪነት የተመደበ እንዲሁም ወደ አርባ ምንጭ ዩኒቨርሲቲ ተዛውሮ ሲሰራ ከቆየ በኋላ በ1982 ዓ ም ገደማ የተባረረ ነው። ኢህአደግ ወደ ስልጣን ሲመጣ በአቶ ቢተው ላይ አማካኝነት ተመለሰ። ከዚያም በይፋ ያልተገለጸ ቁልፍ ስልጣን እንዲጨብጥ ተደረገ። ባጭሩ ኃይለ ማርያም ዛሬ ለደረሱበት የስልጣን ደረጃ ተስፋ ማርቆስ ለአቶ መለስ ያደረሰው የስለላ ጥናት ውጤት ሲሆን፣ ከዚህ ጎን የባለቤታቸው ወይዘሮ ሮማን አቋም በነመለስ መስፈርት አሟልተው በመገኘታቸው ጭምር ነው። በተመሳሳይ የበረከት ምልምል የሆኑት ደመቀ መኮንን በኢሰፋ አባልነትም ይታማሉ። እነ ስብሐት ራሳቸው ሲከተሉትና ሲያስፈጽሙት የነበረ በመሆኑ የኃይለ ማርያምና የደመቀ ሹመት በበረከት በኩል መከወኑ እጅግ አበሳጭቷቸዋል። የጠቅላይ ሚኒስትሩ ቀጣይ አቋም ይቀየራል ወይስ ካሁኑ ማንጸባረቅ በጀመሩት የመለስ በረከት አጥፊ መስመር ጉዞ ይቀጥላሉ የሚለው በተለያዩ ወገኖች ድብልቅልቅ ስሜት ፈጥሯል። ለምሳሌ በቅርቡ በሰጡት መግለጫ ላይ ቀይ መስመር ሰላማዊና ህጋዊ ባርኔጣ በማለት ንጹሃን የህሊና እስረኛ ጋዜጠኞችንና በሰላማዊ መንገድ የፖለቲካ እንቅስቃሴ በማድረጋቸው ብቻ ለእስር የተደረጉ ወገኖች ያለ ሀፍረት በጅምላ ወንጅለዋል። በዚህ ሳያበቁ ከሻቢያ ጋር በጠረጴዛ ዙሪያ መነጋገር እንፈልጋለን ሲሉ የመለስ በረከትና ስብሐት አቋም ቃል በቃል አንጸባርቀዋል። በረከት መለስን የተኩት የህወሓት ሊቀመንበር አባይ ወልዱ ከተቃዋሚዎቹ ጋር ድርድር የሚታሰብ ነው እያሉ በጥላቻ የታጠረ አቋማቸው ሲገፉበት በሚስተዋሉበት ተጨባጭ ሁኔታ ዛሬም ሻቢያ እግር ስር በመደፋት ልምምጥና ልመናው መቀጠሉ፣ በአንጻሩ በአገር ውስጥና በውጭ ያሉ ተቃዋሚ ኃይሎች የድርድር ጥያቄ መገፋቱና አፈናው ተጠናክሮ መቀጠሉ ሲታይ፣ በእርግጥም ከኃይለ ማርያም ጀርባ ያለው ሹፌር ለኢትዮጵያና ህዝቧ ጥቅም ምንም ግድ የሌለው እንደሆነ በቀላሉ ያሳያል ይላሉ እኒህ ወገኖች። ወደ ተከታታይ ነጥብ ስንሻገር በአስደንጋጭ ሁኔታ በሀገሪቱ ተጠናክሮ የቀጠለው የሙስና ዘመቻን እናገኛለን። በግልጽና በስፋት የሙስናውን መንደር ከተቀላቀሉትና ተከታዩ ወይም ግልገሏ አዜብ የሚል ቅጽል የወጣላቸው የበረከት ስምኦን ባለቤት አሰፉ በቀዳሚነት ትጠቀሳለች። በረከት አሲ እያሉ በቁልምጫ የሚጠሯት አሰፉን ጨምሮ 6 የቤተሰብ አባላት በፓርቲው አባላት ደቂ ማዘር በሚል መጠሪያ ይታወቃሉ። የታምራት ላይኔ ባለቤት የዚሁ ቤተሰብ አባል ስትሆን ከብኤደን የወጣችው ከ6ቱ እሷ ብቻ ናት። የታደሰ ጥንቅሹ ባለቤት እንዲሁም ያሰፋ ቤተሰብ አካል ናት። የበረከት ባለቤት አሰፉ የመንግስት ስራ በመተው ወደ ከፍተኛ ንግድ መግባቷ ምንጮች አረጋግጠዋል። ባስመጭና ላኪ ንግድ የተሰማራችው አሰፉ በተለይ ወደ ዱባይ እና ሳውዲ የተዘጋጁ የከብት ስጋና ቡና በመላክ እንዲሁም ከዱባይ እና ቻይና የሞባይል ቀፎችን በመኪና መለዋወጫ እቃዎችና የተለያዩ ይዘት ያላቸውን ጄኒተሮች በማስመጣት ንግዷን አጧጥፋለች። አብዛኛው ቀረጥ ሳይከፈልባቸው በጉምሩክ ሰተት ብለው እንደሚያልፉ ሲታወቅ የአዜብ ቀጥተኛ ድጋፍና ትዕዛዝ እንዳለበትም ተጠቁሟል። አብዛኛውን ጊዜ ሁለቱም አብረው እንደሚያሳልፉ ምንጮች ገልጸዋል። በ10 ሚሊዮኖች የሚገመት ዶላር በመዛቅ ላይ የምትገኘው የበረከት ሚስት አሰፉ ለሐዋት ስር የሰደደ ጥላቻ እንዳላት የገለጹት እነዚህ ወገኖች በተደጋጋሚ ይህንኑ አቋማን በይፋ ስታንጸባርቅ መታየቱንም አስታውሰዋል። በሌላ በኩል አባይ ጸሐዬ ለበርካታ ባለሀብቶች በመቶ ሚሊዮን የሚቆጠር ብድር በመፍቀድ በቅርብ ስጋ ዘመዶቻቸው በኩል ሀብት እንዳካበቱም ታውቋል። ቀደም ሲል የነበረው የኢትዮጵያ ንግድ ባንክ የቦርድ ኃላፊ ተገና አድርገው የፈጸሙት ዘረፋም ነው። የሙስናው ተዋናዮች 5 የአባይ ጸሐዬና የቅርብ ዘመዶቻቸውም ናቸው። ባለሀብቶቹም በማግባባት ደላላ ሆነው እየቀረቡ በተፈለገው መጠን የገንዘብ ብድር መስጠት እንደሚችሉ ከገለጹ በኋላ ያለምንም ውጣውረድ አባይ ጸሐዬ እንደፈቀዱ ይደረጋል። ከብድሩ እስከ 50 ሚሊዮን ኮሚሽን ይወስዱ እንደነበርም ተጠቁሟል። ተመሳሳይ ተግባር አቶ ግርማ ብሩ ይፈጽሙ እንደነበር ምንጮችም አያይዘው ገልጸዋል። በተለይ ራዲሰን የተባለውና ካሳንቺስ አካባቢ የተገነባው ባለ 5 ኮከብ ሆቴል ለግንባታ ተብሎ የተፈቀደው 400 ሚሊዮን የብድር ገንዘብ እንደሆነም ሲረጋገጥ ከዚህ ገንዘብ ባለስልጣናቱ ከኮሚሽን መልክ 150 ሚሊዮን ኪሳቸው እንደከተቱም ተረጋግጧል። በጣም የሚገርመው ሸራተን ሆቴል እንኳን በ170 ሚሊዮን እንደተገነባ በይፋ የተነገረ ለዚህኛው ሆቴል ግን 2 እጥፍ በብድር ስም ተፈቅዶ ሲመዘበር አቶ መለስ ጭምር ያውቁ ነበር። በመያያዝም በባንክ ብድር የተሰራው ሸራተን ላለፉት 15 ዓመታት ብድሩን ያለመክፈሉና ባለፈው 5 ባንኩ በመሰረተው ክስ እንዲቆም መደረጉ አስገራሚ ሆኗል። ይህ እዳ ሳይከፈል በባንኩ የዳይሬክተሮች ቦርድ አቶ በረከት ስምኦን ትዛዝ 942 ሚሊዮን ብር ለሼሁ ድርጅት መፈቀዱና በቅርቡ ደግሞ ታግዷል መባሉ እንቆቅልሽ ከመሆኑን ባሻገር ምንም ያክል የተበላሸና ከቁጥጥር ውጪ ሆነ ስርዓት አልበኝነት በሀገሪቱ መንገሱ አመለካካች ነው ተብሎ በነገራችን ላይ አቶ በረከት ወደ ደቡብ አፍሪካ በሼሁ ቻርተር አውሮፕላኖች እንዲመላለሱም አረጋግጠዋል። እንግዲህ ያሉን ደቂቃዎች በጣም ትንሽ በመሆኑ በዚህ በ6 ደቂቃ መጨረስ የምችል አይመስለኝም። ስለዚህ የመጨረሻውን የሳቸውን ጽሁፍ በሚቀጥለው እቀባበታለሁኝ እመጣበታለሁኝ። ግን ይሄንን ለመቀጠል ለምትፈልጉ ይሄንን እንግዲህ ራሳችሁ በማዳመጥ ፕሮግራሙን ወይም ደግሞ ያቀረቡትን ጽሁፍ መጨረስ ይቻላል። ከፖለቲካ ፍጥጫው በስተጀርባ ከኢየሩሳሌም አሪያ ደማለዳ ታይምስ ላይ ነው የወጣው። እንግዲህ እኔም ፕሮግራሜን በዚህ በስቲፈን ማርሌ ዘፈን እሰናበታችኋለሁ። ቀሪው እሁድ መልካም እንዲሆንላችሁና የኖቬምበሩን 10 ደግሞ በተከታታይ ፕሮግራሙን እናሰማለን። ወገኖች ትብብር እንድታደርጉ በዚህ አጋጣሚ የሰማችሁም ላልሰማችሁም ያለውን ሁኔታ እንድትነግሩ እላለሁኝ። መልካም እሁድ ይሁንላችሁ። Our history that they stole Africa is written in our souls. Africa, oldest nation on this earth. Just what you were. Well, well, ships that sail to distant places robbed us of our rights and words. History says that you've betrayed us, talking of the gods you serve. Hear the rumbling in the sky, tears that our forefathers cry. And today we're still in chains, take the shackle from our minds. You're the cornerstone, on the throne. How beautiful art thou, Africa. Our nation have to bow, Africa. Don't you fall from grace, you're that sacred place. Motherland representer, I'm on trial with the man, she my co-defendant. And I demand her attention, can you focus, woman? I'm getting closer to the sky every time I hit it. Haile Selassie, power of the Trinity. Soul made in Niger, my vice made in Italy. White man's world that I'm living in, some say. But it was Africa, the continent we all came from. Can't nothing come between me and you. So before I have scenes, gotta understand my roots. Gotta understand the truth, we is all kings round here. Life's not all fair, word to me fall dear. Lord, going hard to earn like a pauper. Although my body's in the U.S., my heart's there. I can never
never be ashamed of her. I got my features and my name from her, Mama Africa.
The richest place on earth, know just what you're worth.
Born in soil,
stiff, 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 stiff. Africa, claim it as their own, Africa. But now we must stand tall to break down all these walls. Farewell. Our children must be taught of Africa, the science and the arts of Africa. Educate yourselves, Africa, to liberate yourselves, Africa. Keep your heads up high, no more will we cry. Beautiful art thou, Africa, a legend of the bow, Africa.
Come to me.